ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 14 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 14 ቀን 356 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
እናማውኛና ለካለን እናንተ ጨፍሩ፣ ግድ የለም ጨፍሩ፣ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ። እኛ ከምናውቁ በኢትዮጵያ ወድ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ቁርስ ትለብስ ሰርግም ይሰራል እኮ ጨፍሩበት። ምናችሁ ተጎዳ? እናምንጣ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝ መጨፈሩን አቁሙ ይሄዳል ይዞዝ። ይሄን የነበረ እናንተም በ11ቱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመጫልናል መደርደር መሃላ። እናንተና ያርገኝ ዋይ እናንተና ያርገኝ ቀንና ሰዓቱ ተገጣጥሞ አው እናንተ
ታዋቂው ገጣሚ አሊ ሁሴን ለወያኔዎቹ የተነበየላቸው ግጥም በሰፈሩት ቁና መሰፈር አይቀርም በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ ከዜናው በማስከተል እናቀርባለን። በመጨረሻም ወያኔ መንግስት ነው ማለት ከብት ባልዋለበት ኩበት ለቀማ ነው በሚል ርዕስ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ በሰኔ ወር 2007 ዓመተ ምህረት አውጥቶት የነበረውን እትም አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰኞ ህዳር 13 ቀን ከንጋቱ 12 ሰዓት ከ30 ደቂቃ ላይ የወያኔው ቡድን በባህር ዳር ከተማ ላይ ለሶስተኛ ጊዜ ሮኬቶችን የተኮሰ መሆኑን ነዋሪዎች ተናግረዋል። ሮኬቶቹ የተተኮሱት በባህር ዳር በሚገኘው የበላይ ዘለቀ አየር ማረፊያ በኩል ሲሆን እስካሁን ምን አይነት ጉዳት እንዳስከተሉ ለማወቅ አልተቻለም። የተተኮሱት ከጠለምት አካባቢ መሆኑን በዚያ አካባቢ ነዋሪ የሆኑ ሰዎች ለዜና ተቋሞች ከሰጡት መግለጫ ለማወቅ ተችሏል። የርክቶች መተኮስ ያስቸኳይ ጊዜ አዋጅ ቃል አቀባይ ያመነ ቢሆንም ስለደረሰው ጉዳት የሰጠው መረጃ የለም። በትግራይ የተካሄደ ያለውን ጦርነት አስመልክቶ ከአገዛዙም ሆነ ከወያኔ ቡድን መሪዎች የተለያዩ መግለጫዎች እየተሰጡ ቢሆንም የስልክና የኢንተርኔት አገልግሎት በትግራይ ዝግ ሆኖ በመቆየት ሁኔታ ትክክለኛነታቸውን ከገለልተኛ ወገን ለማረጋገጥ አልተቻለም። ባለፉት ሁለት ቀናት አዲግራትን የተቆጣጠረው ሰራዊት ወደ መቀሌ በማምራት የአደጋ ሐሙስን ከተማ መቆጣጠሩን ከመግለጹም በላይ ከአድዋ ወደ መቀሌ በሚወስደው መንገድ ላይ ማይቀንጠል በተባለውና ልዩ ስሙ ስላሰል በተሰኘው የሃውዜን ተምቤር መገንጠያ ላይ የወያኔ ከፍተኛ ኃይል መደምሰሱን ባለፈው ሳምንት መጨረሻ ላይ ባወጣው መግለጫ ገልጿል። በአንጻሩ የወያኔ ቡድን ወታደራዊ ቃል አቀባይ በትግራይ ቲቪ ባስተላለፈው መልእክት የአብይና የኢሳያስ ጦር ብሎ በሚጠራቸው ላይ በየቦታው ከፍተኛ መልሶ ማጥቃት እርምጃ በመውሰድ ጉዳት ያደረሰ መሆኑን ገልጿል። በርካታ ዘመናዊ የጦር መሳሪያዎች ከጥቅም ውጭ መዋላቸውንና በርካታዎች መግደሉን መማረኩን አስተዋቀዋል። በባህር ዳር ከተማ የሮኬት ጥቃት መፈጸሙን እንዲሁም በራያ ግንባር ድል እየተቀዳጀ መሆኑን አንድ ሄሊኮፕተር መጥቶ መጣሉን ሶስት ታንኮች ማቃጠሉን ገልጿል። ሰራዊቱን ወደ ትግራይ ያስከባው ለታክቲክ መሆኑን የሚገልጸው ደብረጽዮን ለሮይተርስ ባስተላለፈው መልእክት የትግራይ ጦር በሶስት ቦታዎች ድል እየተቀዳጀ በየቦታው የሚደረጉት የመልሶ ማጥቃት እርምጃዎች ተጠናክረው እንደሚቀጥሉ ገልጿል። በቅርቡ ወደ ሰራዊቱ ተመልሷል የተባለው ጀነራል አበባው ታደሰ በወቅቱ ይገኝበት ከነበረው የአድዋ አካባቢ ለዜና ተቋሞች በሰጠው መግለጫ በሰራዊቱ የተያዙት ሁሉም የትግራይ ከተሞች ከወያኔ በኩል ምንም አይነት ጥቃት ያልደረሰባቸው መሆኑን ገልጾ ውሸት የወያኔ ባህሪ ስለሆነ የሚሰጠው መግለጫ ሁሉ ሐሰት ነው ብለዋል። እሁድ ህዳር 13 ቀን ያገዛዙ ቁንጮ ባሰራጨው መግለጫ በአሁን ወቅት ሰራዊቱ ግብ ያደረጋቸው ሁለት ምዕራፎችን ማለፉንና በአሁን ወቅት ሶስተኛውና ወሳኝ ምዕራፍ ላይ መድረሱን ገልጾ የወያኔ ልዩ ኃይልና የሚሊሻ አባላት እንዲሁም በከፍተኛ አገር ወንጀል የተከሰሱት የወያኔ መሪዎች በ72 ሰዓት ውስጥ እጃቸውን እንዲሰጡ ጥሪ አድርገዋል። መቀሌ በ50 ኪሎ ሜትር ርቀት መከበቡና ቀለበት ውስጥ መግባቱ እየተነገረ ሲሆን የድምጽ ወያኔ ቴሌቪዥን ከጠዋቱ ጀምሮ የተቋረጠ መሆኑን ይነገራል። ባለፈው ሳምንት ወያኔ የአክሱም አውሮፕላን ማረፊያ ማውደሙን የተገለጸ ሲሆን በአውሮፕላን ጣቢያው ላይ ምን ያህል ጉዳት እንደደረሰ የሚያሳይ የምስልና የቪዲዮ ማስረጃዎች አገዛዙ በቴሌቪዥንና በማህበራዊ ሚዲያዎች አስተላልፏል። የአክሱም አውሮፕላን ማረፊያ በ527 ሚሊዮን ብር ወጪ መገንባቱ የሚታወቅ ሲሆን የአውሮፕላን ጣቢያው መጎዳት ወደፊት የቱሪስት እንቅስቃሴ የሚቀንስ መሆኑንና የአክሱም ሐውልቱን ከጉዳት ለመታደግ የሚደረገውን የጥገና ስራ እንደሚያስተጓጉልም ተነግሯል። የጠቅላይ አቃቤ ሕግ ከወያኔ ቡድን ጋር ግንኙነት አላቸው የተባሉ አራት ተጨማሪ ኩባንያዎች የባንክ ሂሳብና ተንቀሳቃሽ ንብረቶች ማገዱን አስተዋቀዋል። በአሁን ወቅት የታገዱ የወያኔ ኩባንያዎች ቁጥር 38 የደረሰ ሲሆን እገዳው በድርጅቶቹ ውስጥ ተቀጥረው የሚያገለግሉ ሰራተኞችን ህይወት እንዳያመሰቃቅል በሚል አዲስ አስተዳደር የተሾመላቸው መሆኑንም የአገዛዙ ባለስልጣኖች ገልጸዋል። በደቡብ ኢትዮጵያ ዳውሮ ዞን በተከሰከሰ ኮሌራ በሽታ የአምስት ሰዎች ህይወት ሲያልፍ 66 ሰዎች መታመማቸውን የዞኑ የጤና መምሪያ አስታውቋል። በሽታው የተከሰከሰው በተርጫ ዙሪያ ወረዳ በሚገኝ 15 ቀበሌዎችና በተርጫ ከተማ ውስጥ ነው ተብሏል። በአሁኑ ወቅት በበሽታው የተያዙ ሰዎች በተርጫ ሆስፒታል ውስጥ በተከፈተ የለይቶ ማከሚያ ማዕከል ውስጥ ህክምና እየተሰጣቸው መሆኑን የጤና መምሪያው ጨምሮ ገልጿል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። Thank you.
በሰፈሩት ቁና መሰፈር አይቀርም የጊዜ ጉዳይ ነው እንጂ ጨቋኝና ጸረ ዲሞክራሲ ገዢዎች መንኮታኮታቸው ከቶም የማይቀር ነው። ግንባቸው ይፈርሳል፣ ድንፋታቸው እርቃኑን ይቀራል፣ ያበጡት ይተነፍሳል። ታሪክ ይሄን ያስተምራል። ኢትዮጵያን የወረረው ፋሽስት ሙሶሊኒ በህዝብ ቁልቁል ተሰቅሎ መሞቱን አንረሳም። መንግስቱም የሚሰርቀውን ገንዘብና ማንኪያ ሳይቀር ሰርቆ ፈርጥቷል። ውርደት ተከናንቧል። ወያኔም ሲደነፋ ሲጨፈርብን፣ ውድ ወገኖቻችንን ሲጨፈጭፍ ሲገርል ከርሞና የመጣበትን ጥፋት መረዳት አቅቶት በነጌታቸው ጥሩምባ በኩል የኛን ጦር ማንም በአፍሪካ አይመክተውም እስከ ማለት ደርሶ ይኸው ዛሬ መቀሌን አስከብቦ አድኑኝ ልመናውን እያሰማ ነው። ጭፍሮቹ ከሩቅ ሆነው ህዝብን የሚያስጠቁት ተጋሩነን ባዮች ግን አሁንም በህዝብ ላይ የመጣውን አደጋ መረዳት አቅቷቸው ከአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ውጭ በመሰለፍ ጥፋታቸውን ማመን ሆነ ኢትዮጵያዊነታቸውን መቀበል እንዳቃታቸው አሉ። ጨፍረውብን ቆይተዋል፣ እየተጨፈረባቸው ነው። መፈርጠጣቸው አይቀርም። ኮሎኔሉን በዚህ በዚያ ተጭነው የተጀመረውን ዘመቻ እስካላስቆሙ ድረስ በሰፈሩት ቁና ሲሰፈሩ ማንም የሚያዝንላቸው የለም። ወያኔ ከምድረ ኢትዮጵያ መጥፋት ያለበት አገዛዝ ነው። የዛሬ ኢትዮጵያ ችግሮች ሁሉ ኮሎኔሉ ራሱ ሳይቀር ወያኔ ያመጣቸው የፈጠራቸው ናቸው። አገራችንን ለክፍፍል ዳርጎ ቀጣይ የሆነ ማት ያመጣብን ወያኔ ነው። እነ መምህር አግማሴን፣ ጸጋዬ ገብረመድህን፣ ተስፋዬ ታደሰና አሰፋ ማሩን ስንቶችን ያባዎች የገደለው አገር ወዳዶችን ያጠፋውና ኢትዮጵያን ያራቆተው ወያኔ ነው። ስንቶቹ የትግራይ ተወላጆች በመርዙ ተለክፈው ጠባብና ዘረኛ ሆነው በክህደት ጎዳና የተጓዙትም በወያኔ ምክንያት ነው። ሲመሰረት ጀምሮ ለአገራችን መርገምና መርዝ ሆኖ ይህ ነው ተብሎ የማያልቅ ጉዳት ያደረሰብን ወያኔ ነው። ስለዚህም ወያኔ በገባበት ተሳዶ ሊቀጣ ሊተን ሊጠፋ የግድ ነው። ጦርነት ባንፈልግም፣ ንጹህ ህዝብ እንዲጎዳ ባንሻም፣ የትግራይን ኢትዮጵያዊነት የካድን ባንሆንም ወያኔ የተባለው ቡድን ድርጅት ተቋም ግን አለምህረት መወገድ መጥፋት ያለበት ነው። ከቻለና ካመለጠ እኛን ለስደት እንደዳረገ ያው ወደ ስደት አምርቶ የመከራ ኑሮን ይኑር። የጓዶቻችንን ደም ያፈሰሱትና ህዝብን የፈጁትን ግን ሰላማዊ ኑሮ የምንመኝላቸው አለመሆናችንን የሚያጡት አይመስለንም። ቂም ነው ካሉን፣ አሁን እንዴታ በቀል እንጂ የኢትዮጵያውያንን የሚጮህ ደም ምላሽ መስጠት እንላቸዋለን። ወያኔና የትግራይ ህዝብ ለየቅልናቸውና በህዝብ ላይ ሊደርስ የሚችለውን ጥቃትና ጉዳት የምንደግፈው ሊሆን አይችልም። ኮሎኔሉ ያው የወያኔ ግርፍ ነውና ህዝብን እርስ በርስ አዳምቶ በሁሉም ላይ የበላይነትን ሊይዝ ሲመኝ በተግባር ፍጅት መቀስቀሱ መጠበቅ ያለበት ነው። ጦርነት ሲባል ለመገምገም ሆነ አቋም ለመያዝ ከተራ ስሜታዊ ሃይ ሃይ ታርቆ ማለት ነው። ከዚህ ጦርነት ማን ይጠቀማል ብሎ መመርመሩ አስፈላጊ ነው። ወያኔ ስሌቱ ከሽፍ ሆኖበት እድሜው እስከ ማጠር የሚደርስ ነውና ተጠቃሚ አይደለም። በወያኔ መወገድ የኢትዮጵያ ህዝብ ደምን አፍሶ ተጠቃሚ እንዲሆን ደግሞ ዋና ግቡን መዘንጋት የለበትም። መሬት መብቱን ካስከበረ፣ ዘረኛ ስርዓቱን ካስወገደ፣ ዳግም ለከፋ ጭቆና ካልተዳረገ ህዝብ ተጠቃሚ ይሆናል። በወያኔ ታግተው ሲሰቃዩ የነበሩት ሁሉ በህይወት ካሉና ሊፈቱ ከቻሉ ሁላችንም ተጠቃሚ እንሆናለን። ግብጽና የተዳከመች ኢትዮጵያን ፈላጊዎች ሁሉ ይጠቃማሉ። ወዳጅ ሊሆኗት ተነስተ የነበረው ወያኔ ከጥቅም ውጭ ቢሆንም ኢትዮጵያ በጦርነትና በጥብጥ መታመሷ ለግብጽ ሰርጓ ነው። ከሁሉም በላይ ደግሞ ወያኔም ኮሎኔሉም ማለትም በኢትዮጵያ ስልጣን እስከያዘ ድረስ ለቀጣ ህልውናይ አደጋ ይሆናሉ ብሎ የሰጋው ሻቢያ ሁሌም ዛሬም ፍላጎቱ ኢትዮጵያን እንደ ዩጎዝላቪያ ማፈራረስ ነውና የወያኔና የኮሎኔሉ ግጭት ሲሳይ ሆኖለታል። አንዱ ይጠፋል፣ አንዱ ይዳከማል። ሻቢያ ግን አደጋ አይኖርበትም። በአካባቢው አውራ ዶሮ ሆኖ ይቀጥላል። ወያኔ ተፈራግጦ ሊቀጥል ከቻለም ሻቢያ የሚጎልበት አይኖርም። በጦርነት የተጠመደች ኢትዮጵያ ተዳክማ ተገዢ ትሆንለታለችና ኮሎኔሉ ወያኔን አሸነፈ በሚል የህዝብ ድጋፍ አገኛለሁ፣ ፍጅት ያካሄድኩት ይረሳልኝና እጠቀማለሁ ብሎ ማሰቡ የሚጠረጠር ነውና በቀላሉ የሚሆንለት አይመስልም። መሬቴን መብቴን አስከብራለሁ ብሎ ቆርጦ የተነሳና እየተደራጀም ያለ ህዝብ አለበት። ክልልን ጠብቆ ለማስኬድ የወያኔን አዋጅና ህግ እንደሚፈልገው ለማስቀጠል ቀላል ላይሆንለት ይችላል። ቀውስ ተደቅኖበታል ማለት እንችላለን። ይህ ሁሉ ግን በጸረ ወያኔው ትግል የተሰለፈው ህዝብ ኢትዮጵያን ከዘረኞች ጥፋትና ጥቃት ሊገላገል፣ ወያኔ የሰረቀውን መሬት ሊያስከብር፣ ዴሞክራሲያዊ መብቱን ሊያስከብርና የሽግግርን ሂደት ሊያስረግጥ ሲደራጅና ቆርጦ ሲገኝ ብቻ ነው። ብልጽግና ተብዬው ኢህአዴግን ተክቶ ሲሰየምና አሁንም እነ ሽመልስና ቄሮ መንጋው በኢትዮጵያ ላይ ሲያላግጡ ተፈቅዶላቸው ከቀጠለ ግን ሰንሰለታችን ጠበቀ፣ ቀንበራችን ከበደ እንጂ ምንም ለውጥና ስርየት ለኢትዮጵያ አይመጣም። በመሆኑም ነው በወያኔ ጥላቻ ብቻ የነገን ሳያዩ ድጋፍ ሰጪና ጮቤ ረጋጭ ሊሆኑ ለተነሱት አደብ እንዲገዙ ከድባድመም ወዘተም እንዲማሩ የምናሳስባቸው። ኮሎኔሉ ከሥረ መሠረቱ ጸረ አማራ፣ ጸረ ኢትዮጵያ፣ የግል ሥልጣን ጥመኛ በመሆኑ ካለፈው ይማራል ይስተካከላል ብለው የሚሞኙ በምኞት ኖሩ፣ በተስፋ ይሞታሉ የሚባልባቸው ብቻ ናቸው። ሕዝብ በእጁ ሊያስገባ የተነሳውን የደማለትን ትግል ለዘረኞች እንደገና አስረክቦ የግፈኞች አጫፋሪ ሊሆን መጠበቅ የለበትም። ደም አፍስስ እንደተባለው ሁሉ ራሱንም ማስተዳደርና አገሩንም መታደግ ችሎታ አለው። የዘረኛ ሞግዚት አያሻውም። ዛሬም አማራው ከኮንሶ እስከ መተከል እየተፈጀ መሆኑና አገር ወዳዶችም ታስረው ፍየል እየተቀበሉ መሆናቸውን መዘንጋት ወንጀል ይሆናል፣ አገርን ወገንን ማስበላት። ስለዚህም ወያኔ በአካል ከተወገደ ይህ የትግላችን የመጀመሪያው እንጂ ማብቂያው አይደለም። የወያኔ ዘረኛ ስርዓት ማክተም አለበት። የተደናቀፈው ህዝባዊ አመጻችን ከግብ ይደርስ ዘንድ ዘረኝነትና ዘረኛ አገዛዝ መወገድ አለበት። ኮሎኔሉ ይግዛል፣ ይምራን፣ ያሻግረን፣ ለሰኮንድም ከእንግዲህ ወዲህ መደመጥም የለበትም። ፍጅት ያካሄዱብን ሁሉ ለፍርድ መቅረብ አለባቸው። ያውም ንስሐ ባልገባበት ይቅር ለእግዚአብሔር ሊታሰብም አይገባው። ባጭሩ ትግላችን ጀመረ እንጂ አላከተመም። እስከ ዛሬ አላየንም ብለው የከረሙት ዛሬ ኢትዮጵያ ልትፈርስ ልትበታተን ነው ብለው ያዞምባ የሚረጩትና ትግል ይቁም የሚሉት ከጠላት ጎን የተሰለፉ ናቸው። አወቁም አላወቁም ህዝብ መብቱን ሲያስከብር ኢትዮጵያ አትፈርስም፣ ጠላቶቿ እንጂ። በመሆኑም ጸረ ወያኔ ጸረ ዘረኛ አገዛዝ ሁለገብ ትግላችን ሳይረግብ ተፋፍሞ አገር አድኖ ሆኖ መቀጠሉ የግድ ነው። ለነገሩ ቀደምም ሆነ አሁን ወያኔን ጥቅ ያስያዘውና ወደ ውድቀት የወሰደው የአገር ወዳዱ ህዝብ ትግል እንጂ የትላንቱም ቄሮ የዛሬውም መንጋ ትግል እንዳልሆነ ግልጽ ነው። ማን ነው መስዋዕትነትን በገፍ የተቀበለውና ወያኔን ያራደው? የኢህአዴግ መጋዣዎችና ጸረ ህዝብ ብአዴን መሪዎች ሳይሆኑ ንቀውት የባጁት ህዝብ ነው። ይህን መዘንጋት እንደገና እንበለውና ድል ያስቀማል፣ አገር ያሳጣል፣ ለዘረኞች ተገዢ ያደርጋል። ሐቅን ታሪክን የአገርና የህዝብን ጥቅም ያገናዘበው ጥቆማና ምክራችን ይህ ነው። ትግላችን በግማሹ እንዳይቆም እንግፋበትና ዘረኛውን አገዛዝ እናውደም ደል ለኢትዮጵያዊነት ከያፓ ጎን ሆነን በቆራጥነት ለኢትዮጵያ ህዝብ ተቀም እንታጥ
ፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለጽቶ ያማራ ኦሮሞ የጋምቤላው ጋር ያፋሪ ሀዲያ የሙርሲ ሶማሌ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ ህዝባችን ደም እየጨለጣችሁ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህጻና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታስ የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባልደንበት ዓለም ካንስ ምዝና ወሶሎኒ ስለር አፋያችሁ ይል ሰው እንደዚህ ማለትም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስን ደሙዝ ልጣይ ስታሽቀነጥሩ ሞትንም ሰላምን ሬሳንም መቆም እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አውኛና ለጻለ እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛ ከምናውቀው በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁ ስትነብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄኔ ነበር እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመጫድናል መደብደር መሃላ እኮ ጨፍሩበት ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው በድር አስከፍላል ለበላች ነፍሳት ማወራረዳል አላም ማጣት የሚያን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እንዴ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ካልኩል በበለጠ በደም የሰከረ መችገራገራል ነፍሱን ካልገበር በጭራሽም ያሁን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎየ ደምት እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ እየተቀለ አረ የህዝብ ንብረት አለ ወያኔ ታስና ጫፋሮቹ በግፍ የነጠቁት ሳይውል ሳድር ቶሎም ይመልስ እናማ ወኛና ልታለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወድ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ቁርጥ ልብስ ሰርግም ይሰራል እኮ ጨፍሩበት ምናችሁ ተጎዳ እናምንታችሁም ባሽካራ ቢንኔው ቸባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤት ሲያዝ መጨፈሩን አቁሙ ይሄዳል ይዞልዝ ይሄን የነበረ እናንተም በ11 ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳ ወይም አልፊ 12 ሰዓት ከሞላ በኋላ ማሩ መጫደናል መደርደር መሐላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ አው እናንተ ቀንና ሰዓቱ ተገጣጥሞ እኮ ጨፍሩ ምናችሁ ተጎዳ እነሙጣ ሹምባሽ ካራ ቢኔሮጂ የባንዳ ልጅ ባንዳ አው ጨፍሩ
ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 40 ቁጥር 9 ሰኔ 2007 ዓመተ ምህረት ወያኔ መንግስት ነው ማለት ከብት ባልዋለበት ኩበት ለቀማ ነው። ኢትዮጵያ ሀገራችን እንደማንኛውም አገር ብዙ ነገሮች ወደፊት እየገሰገሱ ባሉበት የ21ኛው ክፍለ ዘመን ውስጥ ትገኛለች። አዎ ከምንቆጥርበት የጊዜ ስሌትና የለውጡና የእድገቱ ተጠቃሚ ከሆኑ የሌሎች አገር ዜጎች ከሚያስቡት ውጭ ማሰብ ስለማንችል ለኛም ዘመኑ የ21ኛው ክፍለ ዘመን ነው። ውስጡ ያረጀ ቤት ነገ እንደሚፈርስ እየታወቀ ላይሁን በቀለም እንደሚያሳምሩት ሁሉ በህዝባችን ላይ በገዥነት የተሰየሙባት ለአይን የሚስብ የ21ኛው ክፍለ ዘመን ቀለም የተቀቡ መንግስት ተብዮች አስተሳሰብና ተግባር ግን ቀደም ብለው ከነበሩት መሳፍንትና ፋላቀር አምባገነኖች ጋር የሚመሳሰል ነው። አምባገነናዊ መሳፍንቶች ናቸው ባል ይህን ደግሞ እንዲሁ ለማለት ብቻ የሚቀርብ ሳይሆን ቀደም ባሉት አገዛዝም ሆነ በተለይ ባለፉት 24 ዓመታት በግልጽ ወገናችን ባይኑ በብረቱ ያየው በደም ባጥንቱ የኖረው ጉዳይ ነው። ታዲያ የሚያፋዝነው አሁን ያለው የወያኔ አገዛዝ በተወሰነ ደረጃ የመሳፍንት ዘመኑን አንደምታን የሚያንጸባርቅ በአብዛኛው ግን የሰሜን ኮሪያው መንግስት ተብየው ትክክለኛ ግልባጭ ሆኖ ሳለ አንዳንድ ክፍሎች የዲሞክራሲያዊነት ካባ አልብሰው እንደ መንግስትም ቆጥረው ሲያሽሞነሙኑት ማየታችን ነው። ከልብ ቀረብ ብሎ ወያኔ ላየው ግን ባህሪው የመንግስትነት ባህሪ የሚበዛበት ያን ህገወጥ ወንጀለኛ ቡድን ባህሪ ነው። ይህን ወረድ ብለን እናብራራለን። የወያኔ ባለስልጣናት ከ21ኛው ክፍለ ዘመን ዘመናዊ መንግስታት ፈርታ ራሳችንን አስቀምጠናል ብለው የሚፎክሩበት ልክ እንደ ቤቱ ቀለም የበሰበሰውን ውስጣዊ አካል ለማቆንጀት የሚያገለግሉ ሁኔታዎች በሀገራችን ተከስተዋል። እያደግን ነው የሚለው ዘፈን ለመስፈር የሚያገለግሉ በመስታወት ያሸበረቁ ህንፃዎች፣ የመጨረሻ ሞዴል መኪናዎች፣ በከተሞች ውስጥም ሆኑ ክፍለ ሀገራትን የሚያገናኙ ዘመናዊ የመኪና መንገዶች፣ ዘመናዊ የጦር መሳሪያ፣ በምዕራቡ ዓለም የተሰሩ የልብስና የጫማ ሞዴሎች፣ የቤት ዕቃዎች፣ ከውጭ የሚገቡ ቤት ማሸብረቂያዎች፣ ኮምፒውተር፣ ኢንተርኔት፣ ሞባይል ስልክ፣ አብረው የሚሄዱት የማህበራዊ ሚዲያዎች ፌስቡክ፣ ትዊተር፣ ስካይፕ ወዘተ የመሳሰሉትን በሀገራችን ይታያሉ። ትላልቅ የኤሌክትሪክ ማመንጫዎች፣ ውሃን በቧንቧ አገልግሎት የማቅረብ ወዘተ ወዘተ እያሉ ሌሎችንም መዘርዘር ይቻላል። ከላይ የተዘረዘሩት ሁሉ ምን ያህል የሀገሪቱን የአብዛኛውን ህዝብ ኑሮ እያንጸባረቁ ነው ለሚለው ጥያቄ ያለው መስ በርካታ ህዝባችን ዛሬም በገሌ ብሎ በድህነት ይኖራል የሚል ነው። በከተማም ያለው ምንም ሳይበላ የሚያድርበት ሻል ካለም ጉርሻ የሚገዛበት ቀደም ብሎ መካከለኛ ኑሮ ላይ የነበረው ወደ ታች የወረደበት ሁኔታ ላይ መሆናችን ግልጽ ነው። ህገ መንግስት ተብዬ ተቀርጿል። የተባበሩት መንግስታት የሰብአዊ መብት ቻርተር ተለቅመው የተካተቱ ነገሮች አሉበት። ፍርድ ቤት አለ። በደል ሰሚና የሰብአዊ መብት ድርጅት ተብዬዎችም አሉ። እነዚህ በሀገራችን አሉ የሚባሉት ዘመናዊውን ዴሞክራሲያዊ የሆነ መንግስት ስርዓት ገላጭ የሆኑ ሰነዶች፣ ተቋማት ወዘተ በዴሞክራሲያዊ አገራት የሚሰጡትን ትርጉምና አገልግሎት በሀገራችን እየሰጡ አለመሆናቸው ግልጽ ነው። ምዕራቡ ዓለም በብዙ መቶ ዓመታት ነው ለዴሞክራሲ የታደለው። በእኛም ሀገር ዴሞክራሲ በሂደት ላይ ስለሆነ እነሱ ላይ ለመድረስ ረጅም ጊዜ ያስፈልጋል የሚለውን የወያኔ የአጭበርባሪ ካሌት ደጋግመን ካልሰማንና በዚህም ራሳችንን ካላሞኘን በሀገራችን ያለው ሀቅ ያፈናና የወንጀል እንጂ የዴሞክራሲያዊ ስርዓት አይደለም። እዚህ ላይ ስለ ዴሞክራሲያዊ ስርዓት ምንነት ባጭሩም ቢሆን መጥቀሱ ተጨማሪ ግንዛቤ ይሰጣል። በአንድ ሀገር ውስጥ ያሉ ዜጎችን በህግና በስርዓት አብረው የሚኖሩበት ሁኔታን ለመፍጠር የግድ በበላይነት የሚያስተዳድር መንግስታዊ ተቋምና መዋቅር መመስረት ያስፈልጋል። በአንድ ሀገር ውስጥ ያለው መንግስት ከሁሉም በላይ የሆነ ህግና ደንብ የሚያወጣ ያወጣውን ህግና ደንብ በኃይልና በስርዓት ስራ ላይ የሚያውል ተቋም ነው። ዴሞክራሲያዊ መንግስታት የሚባሉት የሚቋቋሙት በህዝብ ፈቃድና ስምምነት ላይ በመመስረት ሲሆን ተቋማቱና መዋቅሮቹ በአንድ ግለሰብ ወይም ቡድን ቁጥጥር ስር የሆኑ ሳይሆን ነፃና ገለልተኛ ሁሉንም በእኩልነት የሚያገለግሉ ናቸው። ነፃነታቸውንና ገለልተኝነታቸውን ዘወትር ለመቆጣጠር ነፃ ሚዲያና ህዝባዊ ድርጅቶች እንደ መሳሪያ ያገለግላሉ። የሀገሪቷ የበላይ ህግ መንግስት በህዝቡ ውሳኔ ጸድቆ ስራ ላይ ይውላል። በየጊዜው ህጎችንና ደንቦችን የሚቀርጹ ዋና ዋና አገራዊ ውሳኔዎችን በህዝብ ስም የሚወስኑ የህዝብ ተወካዮች በነጻና በርትዓዊ ምርጫ በህዝብ ይመረጣሉ። የህግ የበላይነትን ለማስጠበቅ የሚያገለግል ፍትሐዊ የሆነ የአሰራር ደንብን ተከትሎ የሚዳኝ የፍርድ ተቋም፣ ህግን የሚያስከብር የጸጥታና የፖሊስ ተቋም ነጻና ገለልተኛ በሆነ መንገድ ይቋቋማሉ። የሀገሪቷን የአስተዳደር አካል ለተወሰነ ጊዜ ተረክቦ በህዝብ ስም የሚያስተዳድር በነጻና ፍትሐዊ ምርጫ ይመረጣል። በየአገሩ ያሉት የዲሞክራሲያዊ አስተዳደር ስርዓት መዋቅሮችና የአስተዳደር ስልቶች የተለያዩ ቢሆኑም ሁሉም አንድ አይነት ጠባይና መልክ አላቸው። ይኸውም መንግስታዊ ተቋማት ገለልተኛና ነጻ፣ በማንም ግለሰብ ወይም ቡድን ቁጥጥር ስር ያልሆኑበት፣ ህግ የበላይ የሆነበት፣ የህዝብ መብቶችና ነጻነቶች በማንም ቡድን ወይም ግለሰብ የማይገፈሩና የማይገረሰሱበት ስርዓት የሚያስተናግዱ ናቸው። በሀገራችን ግን ይህ የለም። በወታደራዊ ኃይል ስልጣን የያዘው ወያኔ ሁሉንም መዋቅርና ተቋም እንደ ግል ሀብት በቁጥጥሩ ስር አድርጎ እንዳሻው እየፈነጨባቸውና እያሽከረከራቸው ይገኛል። ኢህአፓ ቀደም ሲል ከዚህ ወንጀለኛና ዘረኛ ቡድን የሚጠበቅ አገራዊም ሆነ ዴሞክራሲያዊ ነገር የለም ብሎ ነበር። በመሰረቱ አንድ ጠባብና አገራዊ ወገንተኝነት የሌለው ከህዝቡና ከሀገሩ ይልቅ ለውጭ ሀገሮች በተለይም ለኢትዮጵያ ጠላቶች ህይወቱን ለመስጠት ቃል የሚገባ የሀገሩን መሬት በፊርማ ውሰዱ እያለ የሚሞግት ከድሃዋ አገርና ህዝብ በቢሊዮን የሚቆጠር ሀብትን እየዘረፈ በማሸሽ በውጭ የሚያከማች አጥፊ ቡድን እንዴት ሆኖ ነው ያን አገር መንግስት ነው የሚባለው? እንዲያው ዘመናዊነቱ ይቅርና ወያኔን ባጭሩ ማለት የሚቻለው የአንድ ጠባብ ቡድንን ፕሮግራም ወይም መርሃ ግብ በዘመናዊ ሰነዶችና ተቋማት ቀለም ቀብቶ ለምዕራቡ ዓለም ፍጆታ ያቀረበ አምባገነናዊ ስብስብ ነው። ኢህአፓ ይህን ያጋለጠው ገና ከጠዋቱ ከጅምሩ ሲሆን፣ ዛሬ ደግሞ የዚህ ጠባብ ቡድን አባል ነበርን ከሚሉት ጀምሮ ወዳጁና አድናቂው ነን እስከሚሉት የአገር ውስጥና የውጭ አገር ምሁራን ድረስ በአደባባይ የሚመሰክሩት ሆኗል። ዛሬ የወያኔ መንግስት ተብየው ቀደም ብሎ እንደተባለው በሩ ሆነ መስኮቱ አንድ አመት የቀረው ጣሪያው አንድ ክረምት የማያሻግር ግድግዳው አንድ ክረምት ወጀብ የሚደምሰው ባማረ ቀለም ተጀብኖ ቆሞ እንዳለ አስመሳይ ቤት አይነት ነው። እንዲህ አይነቱ ቤት ግድግዳ፣ በር፣ መስኮት፣ ጣሪያ ወዘተ ለስሙ ተገጥመውለታል እንጂ ቤት ሊባል የሚችል አይደለም። በሀገራችን መንግስት ነኝ ባዩ ወያኔም መንግስት የሚለውን ስያሜ ወዳጆቹ ይሸልሙት እንጂ መንግስት ሊያሰኝ የሚችል አንዳችም ባህሪ የለውም። ወያኔ የወንጀለኞች ቡድን የተባለው አለ ምክንያት አይደለም። የወንጀለኛ ቡድን አገር የለውም። በዚያ በቡድኑ ዋና ቁንጮ ክበብ ውስጥ ላሉትና በዙሪያው ለተኮለኮሉት ጥበቃን እየሰጠ ህጋዊ ያልሆነን የገንዘብ ዘረፋን እንዲቀጥል የሚያደርግ እንጂ ለሀገርና ለወገን የቆመ አይደለም። ወያኔ እንደ ወንጀለኛ ቡድን አንድ አለቃ ይፈልጋል ነበረውም። አሁንም ልክ ማፊያ እንደሚባለው የወንጀለኞች ቡድን አንዱ ቁንጮ በሆነ ምክንያት ሲሞት ወይም በሌላ ሲገደል የእሱን ፈለግ ይዘው በሚቀጥሉና የለም የራሳችንን ቁንጮ ፈልገን ቡድን መስርተን እንከብራለን በሚሉ መካከል ሽኩቻው ይጦፋል። በወያኔም ውስጥ ቁንጮው ከሞተ በኋላ ምን እየሆነ እንዳለ እየታዘብን ነው። የወያኔ ወንጀለኛ ቡድን ራሱን ለማስመሰል ከሚቀባቸው ቀለሞች መካከል አንደኛው ምርጫ የሚባለው ቀለም ነው። በትክክለኛው የዓለም አቀፍ መስፈርት መሰረት ትክክለኛና ፍትሃዊ ምርጫ ስናወራ ቅድመ ሁኔታዎቹ በተሟሉበት ሁኔታ የሚካሄድ ምርጫን ለማለት ነው። ከሁሉ በፊት ህዝቡ በሁሉም መስክ መብቱ ያለ ገደብ ተከብሮ በነጻ የሚኖርበት አገር ያስፈልገዋል። ያሰበውን የሚተነፍስበት፣ የሚጽፍበት፣ በነጻ የሚደራጅበት፣ የሚሰበሰብበት፣ የሚንቀሳቀስበት፣ እንደ ልቡ በአገሩ ተዘዋውሮ የሚሰራበት ወዘተ ነጻነት ያስፈልገዋል። ሀገሩን በህግ ፊት ሁሉ ዜጋ እኩል ነው የሚለው በተግባር የሚተረጎምበት የፍትህ ስርዓት ያላት መሆኑን ማመን ማየት አለበት። ህግ ውጭ መታሰርን፣ መንገላታትን፣ መገደልን የማይባል አገር ሊኖረውም የግድ ይላል። አስመራጭ ኮሚቴ ሆነ ኮሚሽን የሚባለው ከህዝቡ የኔም ነው የሚል እምነት የተሸረው መሆኑ የግድ ነው። ፖሊስና ፍርድ ቤቱ በዜጎች መካከል ተገቢው የኑሮ የህግ ስርዓት በትክክል እንዲከበር ያላሉ ለማገልገል ለህዝብ የቆሙ መሆናቸውን ማየት ይኖርበታል። ወታደሩና የጸጥታው ክፍል ያገርን የህዝብ ደህንነት በተለይም ከውጭ ጠላት የሚሰነዘረውን ጥቃት ለመከላከል የተቋቋሙ መሆናቸውን በተግባር ማስመስከር አለባቸው። ታዲያ የእስከዛሬው የወያኔ የምርጫ ቲያትር እንደዚህ ከላይ የሰፈሩት እውን በሆኑበት፣ ህዝብም እውን መሆናቸውን አምኖ በተቀበለበት፣ የህግ የበላይነት በተግባር በሰፈነበት፣ መብቶች በተከበሩበት አገር ውስጥ ነው ወይ የተካሄደው ብሎ መጠየቁ ተገቢ ነው። በ1997 ዓመተ ምህረት የውጭ ሀገራት ወዳጆቹ ግፊትና እንዲሁም የማፊያው ቡድን ቁንጮ ህዝቡን በኪስ አድርገዋለሁ ከሚል ከንቱ ምኞትና እምነት ተነስቶ ሁኔታውን በመጠኑም ቢሆን ከፈት በማድረግ እንዲካሄድ ያደረገው ምርጫ ህዝቡ መብቱን ተጠቅሞ ማፊያውን እንዳደባየው አይተናል። ወያኔ ወንጀለኛ ዘረኛ ቡድን ወንበዴ ነውና የገንዘብ ምንጩ ሲደርቅ አገሪቱ ባሉት ተቋማት የሚዘርፍበት ሁኔታ የሚዘጋበትና የሚያከትም መስሎ ስለታየው ወዲያው ወንበዴው አለቃ ትዕዛዝ በህዝብ ላይ የደረሰው ግልጽ በግልጽ በማይፋቅ ቀለም ተጽፎ ይገኛል። ስንጠቀልለው ወንጀለኛ ወያኔ ስር ምርጫ የሚባል ነገር ማንሳትስ ለምን ያስፈልጋል የሚል ጥያቄ ቢነሳ አግባብነት ያለው ነው። ወያኔ ብዙ ዘራፊና ወንጀለኛ ድርጅቶች እንደሚያደርጉት ዘረፋውን የሚያጠናክርበት የሚጠብቅበት ልዩ ልዩ ሽፋን የሰጣቸው ህጋዊ መሰል ተቋማት አሉት። ወያኔ ባንክ አለው፣ የትራንስፖርት የህዝብ ማመላለሻ ተቋማት፣ የኮንስትራክሽን ስራ ተቋራጭ፣ የሲሚንቶ፣ የቢራ፣ የልዩ ልዩ ኢንጂነሪንግ ተግባራትን የሚኮናተሩ የህክምና አገልግሎት ሰጭ ወዘተ ተቋማት አሉት። ህንፃዎችን ገንብቶ ያከራያል። የአገሪቱ መሬት እንዳለ በእጁ ነው። እንደፈለገው ለፈለገው ይቸበችባል። እነዚህን መሰል ነገሮች ጨቋኞች በገነኑባቸው ቦታዎች ሁሉ ለህዝብ አገልግሎት ለመስጠት በሚልም ሲሰራባቸው የቆየ ቴክኒክ ሽፋን ነው። በትክክል በዚህም መልክ ባይሆን ልዩ ልዩ ህጋዊ ሽፋን እንዲያገኙ ተደርገው በቤተ ክርስቲያን አገልግሎት ወይም በባለ ኢንዱስትሪዎች ስም፣ ልዩ ልዩ ስራ ተቋራጮች ስም፣ ባለ ትላልቅ ዘመናዊ አሳ አጥማጆች፣ ገበሬዎችና ነጋዴዎች ስም፣ ለምሳሌ በሲሲሊ ለረጅም ዓመታት ለህዝብ የቆሙና አገልግሎት ሰጭ መስለው መቆየታቸውን እንገነዘባለን። ገንዘብ አበዳሪና ማህበረሰቡን ደግፈው ያሽ፣ በችግሩ ደራሽ መስለውም ሲታዩ ኑረዋል። የሲሲሊው ማፊያ አሁን እስኪዳከመም ድረስ እኔ ከሌለው ሁልሽም ድህነት ውስጥ ትወድቂያለሽ፣ ሰላምሽም አይጠበቅም፣ ሁከት ይሰፍናል እያለ ህዝቡን በመያዣነት ጠፍሮት መክረሙን ማስተዋል ያስፈልጋል። ይህ የጥፋትና የወንጀለኛ ድርጅት ከዋና ዓላማው ማለትም ገንዘቡን ከማሳደግና ከማበራከት ተጻረው የሚቆሙትን ሁሉ ያጠፋቸዋል። እነዚህ ተጻራሪዎቹ በገንዘብ የሚገዙና አፋቸውን ዘግተው የሚቀመጡ ካልሆነ መጨረሻቸው ቅርብ ነው። ይህ በአገዛዙ ውስጥ ቦታ ያለው ሆነ ተራ ግለሰብ እንዲሁም ጋዜጠኛ ሆነ ነጋዴ ለወንጀለኛ ቡድን ካልታዘዘ ለዓላማው እንቅፋት ነው ብሎ ካመነ ሊያጠፋው አያቅማማም። ወያኔም ጠበብ ሲል ለትግራይ ህዝብ፣ ሰፋ ሲል ለኢትዮጵያ ህዝብ የሚያስተላልፈው መልእክትና በተግባርም የሚያደርገው ይህንኑ ነው። እዚህ ላይ እንደገና ማስመር የሚያስፈልገው ወያኔ አገር የሌለው ገንዘብ ማካበቱ ነው ዓላማዬ ብሎ የያዘ መሆኑን ነው። ገንዘብ በሆነው አይነት መንገድ መዝረፍ፣ መሰብሰብ ዋና የሚንቀሳቀስበት ሞተሩ ነው። ልክ እንደለየለት ወንጀለኛ ለዚህ እንቅፋት የሚሆኑትን ሁሉ የራሱ አባላት ይሁኑ አይሁኑ እያጠፋቸው፣ እያሰቃያቸው፣ እያሳደዳቸው ሰላም የሌለው ኑሮ እንዲገፉ እያደረጋቸው ይገኛል። በትግራይስም በኤፈርት ተብየው የሚዘረፈው ገንዘብ ስንት ነው? የአገር መከላከያ ተብየው ስምስ የሚዘረፈው? ከውጭ የእርዳታ ገንዘብ በገፍ ይገባል። የት ነው የሚደርሰው? በዓለም አቀፉ ሙስና ይጥፋ በሚል የሚታገለው ዓለም አቀፍ የጸረ ሙስና ኅብረት ይፋ ሆኖ እንዳየነው አንዴ 11 ሌላ ጊዜ 14 ቢሊዮን የአሜሪካ ብር ህጋዊ መሰረት በሌለው ሁኔታ ከሀገር ወጥቷል። ወርቁ ባሊስትራ መስሎ መጫኑንም አስተውለናል። የኢትዮጵያ ቴሌኮሙኒኬሽን እንዲደኸይ ዘራፊው ቡድን ጎን ለጎን የሚያንቀሳቀሰው በህጋዊነት ስም ተመሳሳይ አገልግሎት በሚሰጠው ድርጅቱ እንዲከብር ሲደረግ ታዝበናል። ያንዱ ኩባንያ የሲሚንቶ ምርት ከገበያ እንዲጠፋ ተደርጎ የመሶበ ሲሚንቶን ህዝብ አፍንጫውን ተፈንጎ በግድ እንዲገዛ የተደረገበትን የሚደረግበትን የማፊያ ስርዓት ህዝባችን ኖሮታል፣ እየኖረውም ነው። በትግል ላይ ሳለው ከኔ ካዝና አውጥቼ ለህዝብ መድኃኒት አገልግሎት የሰጠሁበት 11 ሚሊዮን ብር ይከፈለኝ ብሎ የህዝብን ሀብት በጠራራ ፀሐይ ሲዘርፍም በአይናችን በብረቱ አይተናል። ህዝብ ታገልኩ የሚለው ቡድን መንግስት ይዣለሁ ካለም በኋላ ህዝብ ከሚታገልበት የህክምና በጀት ይከፈለኝ ብሎ መጠየቁና መውሰዱ ምን ያህል ወንበዴነቱን በአደባባይ እንዳወጣ በወቅቱ ተተችቶበትም ነበር። ብቸኛ የማዳበሪያ አስመጭ ሆኖም ምን ያህል ገንዘብ ከደሃው አርሶ አደር እንደዘረፈና ከዚሁ ጋር በተያያዘ የነበረውን ቅሌት የምናስታውሰው ነው። ማዳበሪያውን ሻጩ የኖርዌይ ድርጅት ለመለስ ዜናዊ የድርጅቱ ልዩ ሽልማት እንዳጠለቀለት ገንዘብም እንደመደበለት በአደባባይ ተጋልጧል። ትላልቅ የኤሌክትሪክ ማመንጫዎች ገነባሁ ለሚለው ኮንትራቱን ለጨረታ ሳያቀርብ እያስኬደ መሆኑ ሳይጠቀስ የሚታለፍም አይደለም። በጣም ከፍተኛ ገንዘብ እያወጣባቸው የሚገነቡ ተቋማት እንዴት ነው በጠረጴዛ ስር በሚደረጉ የወንበዴዎች ስምምነቶች የሚካሄዱት ብሎ መጠየቁ አግባብነት ያለው ነው። በአገር ውስጥ ተራ ነጋዴው ያቅሙን ሰርቶ ማለትም ነግዶና ቸርችሮ እንዳያድር ልዩ ልዩ ተፎካካሪ የወያኔ አባል ነጋዴዎች ከቀረጥ ነፃ የማድረግን ጨምሮ የተለያዩ እርዳታ እየተቸራቸው እንዲሰሩ አድርጓል። በዚህም ስንቱ ነጋዴ ነው ከጨዋታ ውጭ የተደረገውና ወደ ድህነት የተገፋው? ቤቱ ይጠራው። ወያኔ በአገር ያሉት የገንዘብ ማስገቢያ ድርጅቶቹ ሳይበቃው በውጭ አገርም ልዩ ልዩ የንግድ ተቋማትን ገንዘብ አዘዋዋሪ ድርጅቶችን ከፍቶ ይሰራል። ይህንን ሁሉ ማለት ማንሳታችን ለምንድን ነው? እንደገና ወደ ተነሳንበት እንመለስ። ስንነሳ ቤት ቢባል የማይበቃ ቤት በቀለም አሸብርቆ ቤት ይባላል ወይ ብለን ነበር። ወያኔም መንግስት ለመባል የማይበቃ በስምና በልዩ ልዩ የመንግስት ስም የሚያላብሱ ተቋማት የህገ መንግስት ቀለም ተቀባብቶ የሚንቀሳቀስ የማፊያ ወንጀለኛ ቡድን ነው የሚለውን በግልጽ ለማሳየት ነው። የወንበዴ ቡድን ገንዘብ ማካበት ከሆነ ዓላማው፣ ወያኔም ከዚያ ውጭ ምን የሚያደርገው አለ? የሚታዩት ህንፃዎች ሆኑ መንገዶች ወይም ትላልቅ ግንባታ ተብዬዎች ከወንበዴው ቡድን ዓላማ ጋር ተያይዞ ከሚካሄዱ ነገሮች የተገኙ ውጤቶች አድርጎ መመልከቱ ተገቢ ነው። ወንበዴው ወያኔ ባንክ አለው ያበድራል። ከኢትዮጵያ ንግድ ባንክስ የሚወጡ ብድሮችን ማን ነው የሚያዛቸው? ኤፈርት የማንም ቁጥጥር የሌለበት የብዙ ገንዘብ አስገቢ ተቋማት ባለቤት ነው። ባለቤትነቱ የጸረ ህዝቡ ወያኔ ነው። ከባንኮች እንደ ልቡ ገንዘብ ያገኛል። ህንፃ ገንብቶ ወይም የግንባታ ስራዎችን ተቋርጦ ይሰራል፣ ያከራያል፣ ይሸጣል። መከላከያ ሰራዊት የአገሪቱ ነው የሚለውን ወደ ጎን ትተን እነማን አብዛኛውን የአዛዥነት ቦታ ይዘዋል የሚለውንም በአደባባይ የምናውቀውን በልባችን ጥፈን ዛሬ ለሚካሄዱ የግንባታ ስራዎች የኢንጂነሪንጉን ኮንትራክት እየወሰደ ማን እንደሚሰራ በግልጽ እየታዘብ ነው ያለ ጉዳይ ነው። ከዚህ ኮንትራክት የሚገባው ገንዘብ የማን ነው? ይህ ብቻ ሳይሆን ወያኔ የዘራውን የሰሊጥ ሆነ ሌላም የውጭ ገንዘብ አምጪ እህል ምርቱን የሚያሰበስበው በወታደሩ ነው። ሰሊጡ ወይም ቦሎቄው ተመርቶ ወደ ውጭ ሲሸጥ ገቢው የማን ነው? ወታደርና ትጥቅን ካነሳን አይቀር የወንበዴው ቡድን ይኸው ዓላማው በምንም አይነት እንዳይደናቀፍበት ከመከላከያው፣ ከፖሊስ ኃይሉ፣ የፌዴራሉን ጨምሮ ውጭ አሰናበታቸውን በርካታ አባላቱንና ደጋፊዎችን በሲቪል የሚኖሩ ካድሬዎችን አስታጥቆም እየተጠበቀ ነው። ለመሆኑ በጅቡቲ ሳይሆን በፖርት ሱዳን ወደ ትግራይ የሚገቡትን ሸቀጦች እንደ ሀገር የሚያስተናግዳቸው ጉምሩክ ሆነ ሌላ ተጠያቂ መስሪያ ቤት አለ? ለነገሩ የጅቡቲውንስ ቢሆን ማን ነው አዛዥ ናዛዡ? እንዲያው ለማሳየት አነሳ ነው እንጂ ወያኔ ዛሬም የትግራይ ነጻ አውጪ ግንባር በሚል ስም አገሪቱን ይዟል። ሀብቱም የሚገባው ለዚሁ ድርጅት ነው። ይህ ምን ይባላል? ለኢትዮጵያ ሀገራችን ቅንጣት ታክል ደንታ የሌለውን በየጊዜው የኢትዮጵያዊውን ልብ የሚያቆስል ጸረ ኢትዮጵያ ስራ የሚያከናውነውን ይህን የማፊያ ቡድን ኢትዮጵያዊ መንግስት አድርጎ ለማቅረብ የሚደረገው ጥረት ትክክል አይደለም። መንግስት ያለ ይመስል ፍትህን፣ ነጻ ሚዲያን፣ ምርጫን በየጊዜው እያነሳን ብንወጥ ከብት ባሏልበት ኩበት ለቀማ ነው የሚሆነው። በዓለም አቀፍ ተቋማት እንደ መንግስት ሆኖ መቀመጥ ወይም አለመቀመጥ ምንም ማለት አይደለም። በዓለም ላይ ያለው ሁኔታ ይኸው በመሆኑ ነፍሰ ገዳይ ወንጀለኛ ሆነ አምባገነን፣ አክራሪ ሆነ አልሆነ አንድ ወንበር ይሰጠዋል። የሚደነገጉ ህጎች ፍትሃዊ፣ የህዝብን ፍላጎትና የአገር ደህንነትን ያገናዘቡ ሆኑ አልሆኑ በእነሱ ዘንድ ከቁም ነገር የሚገባ አይደለም። አያል የሚባሉት አገሮች ማን የነሱ ጫማላሽ ሆኖ የሚያገለግላቸው መሆኑን ማረጋገጥ እንጂ ሌላው የህዝቡ ነገር ደንታ አይሰጣቸውም። እነሱ የሚጠሉት ከሆነ ሲያስፈልጋቸውም በቀጥታ ካልሆነ ልዩ ልዩ መንገዶችን ተጠቅመው ሊጨፈልቁት ይሞክራሉ። ለነሱ አገልጋይ ከሆነ ደግሞ ወንበዴ ይሁን ዘራፊ፣ አምባገነን ይሁን ወንጀለኛ የነሱ ጉዳይ አይደለም። አዎ በዓለም በተለያዩ አህጉራት በተለይም በአፍሪካ አምባገነን አገዛዞች እንደ አሸን ፈልተዋል። ስልጣን ለመያዝ ወይም በስልጣን ለመቆየት ህዝብን ሊፈጁ ብዙ ጉዳትም ሊያደርሱ ይችላሉ። ነጻነትንም ይገድባሉ፣ ለስልጣናቸው አደገኛ ስለሆነ። ለግል ስልጣናቸው ሲሉ ወንጀል ቢፈጽሙም በአገራቸው ማንነት የመጣ ነገር ላይ ሽንጣቸውን ገትረው አንገታቸውን ቀና አርገው ነው የሚከራከሩት። መጓዝ እስከሚችሉት ተጉዘው የሚቻላቸውን ሁሉ አድርገው የሀገራቸውን ሉዓላዊነት አያስነኩም። አንዲት ቅንጣት መሬት አላግባብ እንዲነካባቸው አይሹም። ይህ መሬት የኔ አይደለምና እባካችሁ ውሰዱልኝ፣ ውሰዱብኝ ብለው አይፈርሙም። ለስልጣን የደረሰ አንድ ኃይል የአገሪቷ ወይም የህዝቧ መንግስት ሊባል የሚችለው ህዝብ የመረጠውና ለህዝብ ተገዥነቱ የተረጋገጠ ሲሆን ብቻ ነው። በህዝብ ላይ ራሱን ጭኖ ህዝብ መወገዱን እየፈለገ ስልጣን በጉልበት የቀጠለ ህዝብን የፈጀን አገርን የበደለ ቡድን የአገር መንግስት ሊባል አይገባውም። በጉልበት ገዢ ነውና አገዛዝ መባሉ ተገቢ ስያሜው ነው። ወያኔ በጥቂቶች የሚደገፍ ብዙሃኑ የጠላው ኢትዮጵያን የከዳ ህዝብን ያስለቀሰና አገርን የዘረፈ የወንበዴዎች ጥርቅም በመሆኑ የኢትዮጵያ መንግስት ብሎ መጥራቱ ኢትዮጵያን መስደብ ማዋረድ ከመሆን ሌላ ምንም ትርጉም የለውም። ወያኔ በየአምስት ዓመቱ ምርጫ የሚለውን እጅጅ ያለ ቲያትር እዩ ቢለንም 100% ወንበር መያዙን ቢያረዳንም ጸረ ህዝብ አገዛዝ ሆኖ መቀጠሉ መንግስት የሚል ከበሬታን ህጋዊነት ሊሰጠው የሚችል አይደለም። የፋሽስቶቹ ቁንጮች መንግስቱና መለሰን አንቱ የሚሉ ያከበርነው ቦታው ነው ሊሉ ቢቃጡም የዘረኛ መንጋና ሎሌዎች አንቱታን ሊያገኙ አይችሉም፣ አይገባቸውም። ወያኔ ከተራ አምባገነንነት ባሻገር አገርን ያህል ክቡር ቅርስ ለግንጠላ የዳረገና ጉዳት ያደረሰን በመሆኑ ኢትዮጵያዊ ሊባል የሚገባ አይደለም። በደሉን የሚረሳ ህዝብ የተጫነበትን ቀንበር ፈላጊ ነው የሚለው አነጋገር ትርጉም አልባ አይደለም። ኢትዮጵያን ያስለቀሰ ቡድን ዘረኛ አለቃ ባጭሩ ሲቀጭና የቋመጠላትን ህይወት ሲያጣ በአንድ በኩል አገር ወዳድነን ባዮች ዜጎች ያለቅሱለትና ደረት ሊደልቁ ሲንጋጉ ማየቱ አሰቃቂ ክስተት ሆኖ ያስቸግረናል። እሰየው በወያኔ ወይኔ መለወጡ ምን ያህል አቃሾቹ ሚዛናዊ ግምት እንዳሳጡ አሳይቷል። አገዛዝን መንግስት ማለት ከባድ ግፍት ነው። ወያኔ የህዝብ መንግስት ስላልሆነና በህዝብ ህጋዊነትን የተነፈገ በመሆኑ ውድቀቱን በሁሉም መንገድ ማፋጠን የዜጎች ግዴታ ሆኖ ይገኛል። ደመንግስት የሚለውን የወያኔ ህግ አለመቀበል ህገወጥ ያሰኛል ብሎ ወያኔ የሚለፍተውን በመቀበል ተቀብለናል ብለን ፈርመን እንኮልኮል የሚሉትና ይህን ህግ ካልተቀበሉ ጋር አንሰለፍም ብለው የሚለፍፉ ራሳቸውን ተቃዋሚ ብለው የሚጠሩት ሀቁ ሲነገር ሰልፋቸው ከህዝብና ከሀገር ጥቅምና መብት ጎን አይደለም። ወያኔን ዘረኛ ስንለው ከመሰረቱ እስካሁንም ዘረኛ በመሆኑ ነው። ወያኔን አፋኝ ፋሽስት ስንለውም የሆነውን ለመግለጽ ነው። ወያኔን ባንዳ ከሃዲ ስንለውም በመሆኑ ነው። ያልሆነውን ሆነ አላልነውም። መንግስት አይደለም ሲባልም በደፈናውና አለምክንያት ለመሰረት ለማጣጣል ሳይሆን ሀቁን ለማስረገጥ ነው። አካፋን ዶማ ማለት ራስንም ማደናገር ነው። ከዚሁ በተያያዘ ለምሳሌ ድርጅቶች ላይ የክፍፍል ሴራቸውን የሚያካሂዱና ጉዳት የሚያደርሱ አንጃ ሲባሉ ስድብ ሳይሆን ድርጊታቸውንና ይዘታቸውን ለመግለጽ ነው። ማንም በዓለም ላይ ያለ አገር ለኛ ብሎ ይህንን መንግስት የማይባል አገር አጥፊና ህዝብን በዳይ ቡድን መንግስት አይደለም እንዲልልን አንጠብቅም። በሌላ በኩል ቡድኑ እንደ መንግስት እንዲታይ ገንዘባቸውን እያፈሰሱ የምርጫ ቲያትር እያጋነቁ አልፎ አልፎ የሰው መብትን የጣሰ መንግስት እያሉ የቀልድ ሪፖርት በመጫፍ አሁንም መንግስትነቱን ሊያስረግጡልን ሲሞክሩ አሌ ማለቱ የኛ አገራዊ ግዴታና ኃላፊነት ነው። ወያኔ አገራችንን መቀመቅ እየከተተ ያለ አደገኛ ዘረኛና ወንጀለኛ ቡድን መሆኑን መቀበል ያስፈልጋል። ያንንም ተቀብሎ በትብብር ለመጣል መነሳትና መንቀሳቀስ ጊዜው ነው። እንደምናስታውሳቸው ቁርጠኛ የአገሪቱ ዜጎች፣ ዳኞች፣ አስተማሪዎች፣ ተማሪዎች፣ ቄሶች፣ ሼሆች፣ ወታደሮች፣ ፖሊሶች፣ የተደራጁ ማህበራት በአካባቢያቸው የተፈነውን ወንጀለኛ ለማምከን ተንቀሳቅሰው ከባድ መስዋዕትነትን ከፍለዋል። ያባም ያለ መስዋዕትነት ስሬት የለምና ይህንን አደገኛ አገር አጥፊ ወሮ በላ ቡድን በጋራ ታግለን እናስወግድ ይላል። ለዚህ ግን የተቻለውን ሁሉ ለማድረግና የሚፈለገውን መስዋዕትነት ለመክፈል አሁንም ቃል ይገባል። ወንጀለኛው ወያኔ በኢትዮጵያውያን ትግል ያከትማል።
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ